ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
በቀዳሚዎቹ ሁለት ክፍለ ዝግጅቶቻችን የሜሶን ሰማታት አዘጋጆች ዶክተር የራስ ወርቅ አድማሴና አቶ አበራ የማናብ ከመጽሐፉ ዝግጅት የሜሶን ምስረታ የትግል ስኬትና ክሽፈት የ1966ቱ የኢትዮጵያ አብዮት ታሪካዊ ጉድለቶችን አንስተው አስረድተዋል። ወደ ቀጣዩና የመደምደሚያ ክፍለ ዝግጅታችን ያመራ ነው እንዲህ ነው።
አቶ አበራ ቀደም ሲል አንዱም ከሜሶን እንቅስቃሴዎች ውስጥ ወይም ትልሞች ውስጥ ከነበሩት ውስጥ ሲያነሱ የኢትዮጵያን ብሔር ብሔረሰብ መብቶችን የማስከበር አንዱ የሜሶን ትልም እንደነበር አንስተዋል። በቅርቡ ከአንድ ሁለት ዓመት በፊትም ስንናገር የማብቃው ኢትዮጵያዊነትን ብቻ ነው ሲሉ አንስተዋል። እንደዚሁ ስለ ራስዎ በሚናገሩበት ወቅት በአሁኑ ወቅት ኢትዮጵያ ውስጥ ያለው ጎሳን መሰረት ያደረገ የፌዴራል ስርዓት አወቃቀር ነው። ለዛም ሁልጊዜ ወቀሳዎች የሚነሱት ያንን ትግል የጀመረው የእናንተን ትውልድ ተጠያቂ በማድረግ ነው በብዙ ወገኖች በኩል የሚሰነዘሩ ትችቶች። እነዚህን አታዮች በምን ያዩታል? እርስዎ በአንድ ወገን አሁንም ድረስ ኢትዮጵያዊነት ላይ ቆመዋል፣ በሌላ በኩል ጎሳ ተኮር የሆነ ፌዴራሊዝም ኢትዮጵያ ውስጥ ገብቶ ለኢትዮጵያዊነት መሸርሸርም ሆነ ለተለያዩ ቀውሶች ማስባብ ሆኗል እስካሁንም ድረስ ብላሉ ግጭቶች። እነዚህንና ቀደም ሲል ሜሶን አንስቶት የነበረው የብሔር ብሔረሰብ መብቶች የመከበር እይታው በምን መልክ ነበር? አሁን ባለው ወይስ ለየት ባለ ትልም ነበር የተነሳችሁት?
በወቅቱ የኢትዮጵያ ተራማጆች በተለይም በሜሶን በኩል የብሔር ጥያቄ ይታይ የነበረበት መንገድ ወይም መናጽር ማለት ይቻላል ከኢትዮጵያ ሀገራዊ ህልውና ከህዝቦቿ አንድነት አንጻር እንጂ ከዚህ ውጭ በሆነ መንገድ አይደለም። ሜሶን የኢትዮጵያን ብሔር ብሔረሰቦች ጉዳይ አንስቶ በሚወያይበት፣ በሚነጋገርበት፣ በሚያስተምርበት ጊዜ እንዴት ቢደረግ የኢትዮጵያን የተለያዩትን ህዝቦች አንድነት ማስጠበቅና ማጠናከርና የኢትዮጵያን ህልውና ማረጋገጥ ይቻላል የሚለውን ግንባር ቀደም ጥያቄ አድርጎ ነው የተንቀሳቀሰው። ለዚህ መሰረት ስላለው ነው በወቅቱ በኢትዮጵያ ውስጥ ሰፍኖ በነበረው አጠቃላይ ስርዓት እና በተለይም ከመሬት ጋር በተያያዘ አብዛኛው ወደቡቡ የኢትዮጵያ ክፍል የሚኖርበት አካባቢ ባሉ ህዝቦች ዘንድ በብሔር ጥያቄ ዙሪያ ማለትም ተጨባጭ ወደሆኑት ጉዳዮች ብንወርድ በቋንቋቸው ያለመናገር፣ በቋንቋቸው ያለመዳኘት፣ ባህላቸው የሚገባውን እንክብካቤ ያለማግኘት የመሳሰሉት አንድነት ሆነው የፈጠሩት ስሜት ልዩነቶችን እያጎሉ በመሬት ስርዓት ከነበረው ጭቆና ጋር ደግሞ አብሮ በአንድነት ተያይዞ አንዱ የበላይ ሌላውን የበታች የሚያደርግና የብዝበዛው ስርዓት ራሱ እንዲህ አይነቱን ልዩነት የሚያግዝ ስለነበረ ሜሶን አንድነት ነው ሁለቱንም የሚመለከታቸው። እነዚህን ነገሮች አንድ አድርጎ በመመልከት የኢትዮጵያ ህዝቦች ከአሁን በኋላ ሁሉም በእኩልነት የሚኖሩባትን ዲሞክራሲያዊ እና ህዝባዊት የሆነች አገር ማድረግ ይኖርብናል የሚል ነው አነሳሱ። የኢትዮጵያ አንድነት ጉዳይ ለአንድ አፍታም ቢሆን ከጥያቄ ውስጥ ገብቷል። መቼም ምን ጊዜ አሁን የሚደረገው በአንዳንድ ወገኖች አንድ እዛው በዚህ በብሔር ጥያቄ ዙሪያ በተቀነቀነበት ጊዜ በውስጡ እስከ መገንጠል የሚል ሀረግ ስላለ ያንን መሰረት አድርጎ ይህ ሁሉ ችግር የመጣው ከዛ ነው የሚል አመለካከት አላቸው። በመሰረቱ ያ ሀረግ በእኔ ግምት ዛሬ ሊገባ አይገባውም ነበረ። ገባ፣ ይግባ እንጂ በዛ ምክንያት አይደለም የሆኑት ነገሮች ሁሉ የሆነው። የሆነው ነገር ሁሉ የሆነው ምንድን ነው? በኢትዮጵያ ምድር በበቀሉት ብሔርተኛ ድርጅቶች የኢትዮጵያን ህዝብ በብሔር ለያይቶ አንዳንዶቹም ለራሳቸው ብሔሮች ነፃነትን እንታገላለን ብለው ባወጁበት መሰረት ይህንን ልዩነት እያጎላ መጥቶ በተለይ ደግሞ ይህ አክራሪ ብሔርተኝነትን መንፈስ ያራምድ ከነበሩት ወገኖች እና የራሴንም መንግስት መሰርታለሁ ብሎ ከተንቀሳቀሰው ወገን አንዱ የሆነው የህወሓት ስልጣን ከያዘ በኋላ አገሪቱን በአምሳሉ ለመቅረጽ ወሰነና የኢትዮጵያን ህዝቦች እንዳለ ኢትዮጵያን በብሔር እና በቋንቋ ሸነሻ። አሁን ዛሬ የሚታየው ልዩነት ማለትም ምንድን ነው? ከ30 ዓመት በላይ ኢትዮጵያዊነት ገሸሽ ተደርጎ የየአካባቢው ብሔር ማንነት ብቻ እንዲጎላ በመደረጉ የተነሳ አገራዊ አንድነት እንዲላላ፣ የህዝቦች አንድነት እንዲሻክር እና እንደውም አንዳንዴ ወደ ግጭትም ጭምር እንዲሸጋገር መንግስት ትልቅ አስተዋጽኦ አድርጓል። አሁንም የዚህ ስርዓት ተጠቃሚ የሆኑ ወገኖች ምንም ነገር ከዚህ እልፍ እንዳይ የሚል ሙግታቸውን በየዕለቱ ሲያስተጋቡ እንሰማለን። ይህ ምንም መሰረት አድርገው ደግሞ በተለይ እንደ አሁን ስልጣን ላይ ያለው መንግስት አይነቱ መንግስት ይህን በ1983 ዓ.ም በወያኔ የተዘረጋውን ህዝብን ነጣጥሎ ከፋፍሎ እና እርስ በርስ እያጋጩ የመግዛቱን ስልት እንደገፋበት ነው። ራሱ ይህ አሁን ያለው መንግስት ከዛው የወጣ እንደመሆኑ መጠን ትኩረቱ ሁሉ ያለው ምን ላይ ነው ያለው? ልዩነቶችን በማስፋት ላይ፣ በማበላለጥ ላይ ነው። አዲስ የበላይነት አንዱ እንደገና ሌላውን የበላይነት አፍርሶ አዲስ የበላይነት እየፈጠረ ያለበት ሁኔታ ነው ያለ እና ይሄ ደግሞ ለኢትዮጵያ ዘላቂ ህልውና እጅግ በጣም አደገኛ ሁኔታ ፈጥሯል። በአሁኑ ሰዓት የኢትዮጵያ ህዝብ የኢትዮጵያ ሀገራዊ ህልውና እና የህዝቦቿ የውስጥ ነፃነት፣ የህዝቦቿ እኩልነት የማይጣጣሙ ነገሮች አይደሉም። እንደውም በእኛ እምነት በዚያን ጊዜ ሁለቱ የሚደጋገፉ ነው። ለዘላቂው የኢትዮጵያ ህልውና፣ ለዘላቂ እድገት የህዝቦቹ እኩልነት እጅግ ወሳኝ ነው ከሚል ነበረ መኢሶን የተነሳው እና ለብሔሮች እኩልነት የታገለው።
ዶክተር ራስወርቅ በጻፉ ውስጥ የተነሱት በሰማዕትነት የተጠቀሱት የመኢሶን ጓዶች አሁን ራሷን ችላ አንዷ ላይ ሀገር የሆነችውን ኤርትራን ተወላጆች አክሎ ከትግራይ፣ ከወለጋ፣ ከሐረር፣ ከሁሉም የኢትዮጵያ ክፍለ ሀገራት የተውጣጡ ኢትዮጵያ ልጆች ከስያሜውም የመላው ኢትዮጵያ በሚል ድርጅት ውስጥ የተቋቋሙና በዛ ስም ህይወታቸውን የሰጡ ወገኖች ናቸው ያሉት። ያ መስመር ስቶ ወይም ተቀልብሶ አሁን በጎሳ ተኮር በሆነ መንገድ ላይ ነው ያለው። አንድ ይህ በመሆኑ እንደ አንድ የቀድሞው የድርጅቱ ታጋይ፣ ሁለተኛ እነኚህን ሰማዕታት በምትዘክሩበት ወቅት ውስጡ ያለው የሚያድረው ስሜት ምን አይነት ነው? የእነኚህ ሰማዕታቶቹ የከፈሉት ዋጋ ፍሬው ምኑ ላይ ነው የሚል አታያል? በተለይ አሁን ካለው የጎሳ ፖለቲካ አኳያ። በሌላ በኩል በርካታ ተስፈኛ ኢትዮጵያውያን አሉ። እንደ ጎሳ ፖለቲከኞቹ ድምጻቸው በአሁኑ ወቅት ጎልቶም ባይሰማ ኢትዮጵያ እስካሁንም ድረስ ያለችው በቅድም ተገፍቶላት የጎሳ ፖለቲካው የገነነ ቢመስልም ግን ይበልጡኑ ጠንክሮና ጎልቶ ያለው ኢትዮጵያዊነት ነው። በዛም ነው ሀገራችን እስካሁን ድረስ ቆይታ ያለችው የሚል አታያ ያለ ቅድም አቶ አበራ እንደነሱት ምናልባት ላልቶ ሊሆን ይችላል እንጂ አሁንም በስፋት መጠነ ሰፊ የሆነ ኢትዮጵያዊነት በእያንዳንዱ ዜጋ ውስጥ አለ የሚል አታያ ያላቸው እዛ አገር ቤት ውስጥ ሆነው ተቀምጠያዩ ኢትዮጵያዊነት በአሁኑ ወቅት በምን ሁኔታ ላይ ይገኛል? አሁንም ስር ሰዶ እንዳለ ነው ኢትዮጵያዊነት መሰረቱ ላልቷል ወይስ አስጊ ሁኔታ ላይ ደርሷል ማለት ይቻላል? የእርሶ አታያ ምንድን ነው?
አዎ እንግዲህ ይህንን ነገር በእርግጠኝነት እንደዚህ ነው እያሉ መናገር አስቸጋሪ ነው። በእኔ ግምት፣ በእኔ አተያይ አሁን እንደጠየቀኝ ኢትዮጵያዊነት ስሜት ሞቷል፣ የኢትዮጵያዊነት ስሜት ደክሟል ሊባል የሚችል አይመስለኝም። ለምንድን ነው? ብዙ ኢትዮጵያኖች አሉ። አንዳንዶቹ በጥቅም በአሁኑ ጊዜ ከኢትዮጵያ ተጠቃሚ ያልሆኑ ገቢያቸው አነስተኛ የሆነ ስራቸው ዝቅተኛ የሆነ የሚኖሩበት ቤት የሌላቸው ወይም የፈረሰባቸው፣ ያ ሁሉ ሆኖ ግን ሴቶቹ የኢትዮጵያ ሰንደቅ ዓላማ ጥለት ያለው ልብስ ለብሰው በወታደሮች በኢትዮጵያ ወታደሮች በፖሊሶች ጥለታቸው እስኪተለተል ድረስ ያችን ለጥምቀት ቀሚሴ ብለው የገዟትን ልብስ ሁሉ ሳክሪፋይስ ያደርጋሉ። ሽማግሌዎች፣ ወጣቶች በትምህርት ቤት በየቦታው አሉ። ኢትዮጵያን በውስጣቸው ይዘው የሚኖሩ የሚሄዱ እና መንግስት፣ ብዙ የፖለቲካ ድርጅቶች የታጠቁ ጭምር ኢትዮጵያን ስም አታንሱ ወይም ለይስሙላ ብቻ አንሱ ዋናው እሱ አይደለም ብለው በሚወተውቱበት ጊዜ ማለት የጸረ ኢትዮጵያ ኃይል በገነነበት ዘመን አሁንም ለኢትዮጵያዊነት ታማኝ ሆነው ያሉ አሉ። ስለዚህ ይህንን ስናይ ነገሮች ነገ ገልበጥ ቢሉስ፣ ነገሮች የብሔር ጽንፈኛዎች ላይ ቢያጋድሉባቸውስ፣ ምን አይነት ማዕበል ደግሞ ይመጣል ብለን ስናስብ ይሄ የታመቀው የኢትዮጵያዊነት ስሜት ሊገነፍል ይችላል ማለት ነው። ከዚህ ደግሞ የሰው ልጆች ስንባል አንድነትን እንወዳለን። በኳስ ሜዳዎች ተገናኝተን የዚህ ቲም ደጋፊ የዛኛው ቡድን ደጋፊ የዚህኛው ብሎ ሲቃረን ከርሞ በኋላ በአንድ የኢትዮጵያ ቡድን ሲያያዝ የሚሰማው ልዩ ደስታ አለ። አንድነትን ይመርጣል የሰው ልጅ፣ መከፋፈልን ይጠላል። መከፋፈሉ ደግሞ ያስከፈለውን መስዋዕትነት በአይኑ እያየ ነው። በአሁኑ ጊዜ እከሌ የሚባል ብሔረሰብ ከዚህ የብሔረሰቦች ግጭት ተጠቃሚ ነኝ ተጠቅም ያለው ሊል የሚችል የለም። ሁሉም ተጎጂ ነው። አዲስ አበባ ከተማ በአሁኑ ጊዜ በሰውም በአክቲቪቲም ፍጥርቅ ብላለች። ቤቶች ይሰራሉ፣ መንገዶች ይሰራሉ፣ ባንኮች ይቋቋማሉ። የማይደረግ አይነት አክቲቪቲ የለም አዲስ አበባ ውስጥ እና አዲስ አበባ ዙሪያ። እንደ ደብረ ዘይት ራቅ ሲል እንደ ናዝሬት ወይም እንደ ቢሸፍቱና እንደ አዳማ ያሉ ሞጆ ከተሞች እንጂ ራቅ ወዳለው አካባቢ ያለው የሁሉም ብሔረሰብ ነጋዴ ያችን ያለችውን ጥሪት ያለችውን ካፒታል ከመብላትና ከመጨረስ ይልቅ እዛ ስራ የማይሰራበት አካባቢ ስለሆነ ሰላም ስለሌለ ሮጦ መጥቶ እዛ አካባቢ ሱቅ ከፍቶ ትንሽ ዛኒጋባ ተከራይቶ ለመኖር ልጆቹን ትምህርት ቤት ለመላክ እሱም ለመኖር እየተጣጣረ ነው። አሁን ያለው ሁኔታ ይሄ ነው። ይሄንን ሁኔታ ደስ ብሎኛል ብሎ በምር ሊያወራ ይችላል ከመፍራት የተነሳ ወይም አለ እንዲባል ለማለት ይችላል። ነገር ግን በትክክል ይሄ ሁኔታ እየጠቀመኝ ነው ብሎ የሚያምን እኔ ብዙ ያለ አይመስለኝም። ካሉም በጣም ጥቂቶች ናቸው። ይኸውም በዝርፊያ እየተጠቀሙ ያሉት መሆን አለባቸው። አሁን እንግዲህ ይህንን ካልኩ ዘንድ ምንድን ነው ይሄ አሁን ያለው ሁኔታ ያለው መጠፋፋት እየቀጠለ ሲሄድ አንድ ደረጃ ላይ ማንም አትራፊ እንደሌለ ሁሉም ጠፊ እንደሆነ ግንዛቤ ላይ ሲደረስ ልክ የአቶሚክ ቦምብ መፈልሰፍ አንደኛና ሁለተኛ ዓለም ጦርነት ላይ ቀጥ እንዳደረገው እና ሶስተኛ ዓለም ጦርነት እንዳይመጣ እንዳደረገው ሚቹዋሊ አሹርድ ዲስትራክሽን የተረጋገጠ የሁሉም መጠፋፋት የሚመጣ ነው የሚለው መደምደሚያ ላይ እየደረሰና ይህንን እያወቀ ከሄደ አይ አብረን በሰላም መኖሩ ይሻላል ወደሚለው ይከፋል ይመስለኛል። ያን ጊዜ እንግዲህ ይሄ አንድ ኢትዮጵያ፣ ነገር ግን አንድ ኢትዮጵያ ስንል በእኩልነት ላይ፣ በመተሳሰብ ላይ፣ በመደጋገፍ ላይ፣ አንዱ ሌላውን በማክበር ላይ፣ ለይስሙላ ለስም ሳይሆን በትክክል በማክበር ላይ፣ ታሪክን በማክበር ላይ፣ ሌላውን መወንጀል፣ ሌላውን መውቀስ፣ ለጥሩ ጥሩ ታሪክ መሻማት፣ ለመጥፎ መጥፎ ታሪክ መገፋት፣ አንተ ነህ እኔ አይደለሁም፣ አንተ ነህ አንተ ነህ መባባሉ ቀርቶ ሁሉም መጥፎውም ጥሩውም የጋራ ታሪካችን ነው፣ ድህነታችንን እናስወግድና አብረን ጥሩ ታሪክ እንስራ ወደሚለው የሚከፋ ይመስለኛል።
አቶ አበራ፣ የዚህ የሜሶን ሰማታት መጽሐፍ ለአባላቶቹ ብቻ የሚታደል ነው ወይስ ሌሎች ኢትዮጵያውያን ወገኖችም እንደዚሁ መጽሐፉን ግኝተው ወይም ገዝተው ለማንበብ የሚቻልበት መንገዶች አሉ? ሌሎች ኢትዮጵያውያን በምን መልክ ይህንን መጽሐፍ ለማግኘት ይችላሉ?
መጽሐፉ የታተመው ኢትዮጵያ ውስጥ ነው። ስርጭቱንም እያካሄደ ያለው ዶክተር የራስ ወርቅ በመሆኑ ብዙ ነገሮችን በተብራራ መልክ ያስረዳል በሚል ነው። ዞሮ ዞሮ በአጭሩ ለመመለስ የአንተን ጥያቄ፣ መጽሐፉ በዋናነት ቅድም ለገለጽናቸው አላማዎች ነው በእውነት የተሰዉትን ጓዶቻችንን ለመዘከር እና ለቤተሰቦቻቸው ለእኛም ለቀረ ነው በሕይወት ላለ ነው ቅርስ ነው ታሪክ ነው ዝክር ስለሆነ ትኩረቱ እኛው ላይ ነው። ነገር ግን ይህ በኢትዮጵያ ሕይወት በኢትዮጵያ ሁኔታ ስለ ኢትዮጵያ የተደረገ መስዋዕትነት እንደመሆኑ መጠን ብዙ ሰው ይህንን መጽሐፍ ቢመለከተው ምን ያህል መስዋዕትነት እንደው ተቀንጭቦ ነው ይሄ የተጻፈው። ማለትም ሊገኝ የቻለውን ያህል ነው ለጊዜው። ከዚህ ሁሉ ዓመት በኋላ ሊገኝ የተቻለውን መረጃ በማሰባሰብ የተዘጋጀ እንደመሆኑ መጠን በከፍተኛ መስዋዕትነት የተከፈለ መሆኑን የሚያሳይ እንደመሆኑ ለሌላው ኢትዮጵያዊም ትምህርት የሚገኝበት ሁኔታውንም እንዲገነዘብ የሚያደርግና ምን አይነት ታሪክ እንዳለንም የሚያስተምር ስለሆነ ለሽያጭም ጭምር በየመጽሐፍት መደብሮቹ አዲስ አበባ ከተማ ውስጥ ተቀምጧል። ከዚህ በተጨማሪ ለታዋቂ በኢትዮጵያ ጉዳይ ላይ ምርምር እና ጥናት ለሚያካሄዱ ሀገራዊ እና ዓለም አቀፋዊ ድርጅቶች ሁሉ ተሰራይቷል። እኛ ለአባሎች እና ለአባሎች ቤተሰቦች እና ለቀድሞ አባሎች ብቻ አይደለም። ዛሬ የመጽሐፍት ቤቶቹን ዝርዝር እኔ መናገር አልችልም። ከኔ በተሻለ ዶክተር የራስ ወርቅ ያውቃቸዋል፣ እሱ ይናገራል። በተረፈ ይገኛል በየመጽሐፍት መደብሩ።
ዶክተር የራስ ወርቅ፣ የዚህን መጽሐፍ አሁን አቶ አበራ እንዳነሱት ህትመቱ የተካሄደው ኢትዮጵያ ውስጥ ስለሆነ በአገር ውስጥ ያሉት ከተለያዩ ቤተ መጽሐፍት ሱቆች ውስጥ ማግኘት ይችላሉ። በባህር ማዶ ላሉት በምን መልክ ልታደርሱ ወጥናችኋል? ሁለት፣ ይሄ መጽሐፍ ለህትመት ከበቃ በኋላስ በመጽሐፉ መረጃ በመስጠትም ሆነ ታሪካቸውን በመናገር ያገዙና እንደዚሁም የሰማዕታቱ ወይም በትግል ወቅት የወደቁት የመኢሶን አባላት ቤተሰቦች በእነሱ በኩልስ የተሰጣችሁ ግብረ ምላሽ ወይም አተያዮች ምን ይመስላሉ?
መጀመሪያ ስርጭቱን ልዳስና ከዛ በኋላ ወደ ስታየት የሚሰጡት ወይም ሪስፖንስ ምላሹን ጋር ሄዳለሁ። ስርጭቱን በሚመለከት እንግዲህ ቅድም አቶ አበራ እንዳነሳው ለምሳሌ ለዩኒቨርሲቲዎች፣ ለላይብረሪዎች፣ ለመሳሰለው ሁሉ ልከናል። እንደገና በሀገር ውስጥ ላሉት ማለት ነው፣ በመጽሐፍት መደብሮች ታዋቂ በሆኑት በምናውቃቸው ለምሳሌ እንደ ክብሩ መጽሐፍት፣ እንደ ጃፋር ያሉ እና ሌሎችም ዩኒቨርሳል፣ እንደዚህ አንድ 5-6 መጽሐፍት ቤቶች ልከናል። እነሱ ደግሞ ለሌሎች አሏቸው፣ የራሳቸው የሆነ መረብ አለ፣ ያከፋፍላሉ። በአብዛኛው በነጻ ነው። በዩኒቨርሲቲዎችም በድርጅቱም በግለሰብም ለምሳሌ ለሰማዕታቱ ዘመድ አዝማት ሁሉ በነፃ ነው እየላክን ያለ ነው። እስካሁን ድረስ 900 ያህል ኮፒ ተሰራጭቷል። ከዚህ ውስጥ ወደ ውጭ ሀገር ይሄዷሉ። ውጭ ሀገር ደግሞ ሰው ሲኖር ለምሳሌ አሜሪካን ሀገር እዚህ ቦታ እከሌ አከፋፍላለሁ ወይም 20 መጽሐፍ 30 መጽሐፍ ለማሰራጨት ትችላለሁ የሚል ሰው ሲኖረን በዛ በኩል እንልካለን። እንደዚህ እያልን አሁን አሜሪካን ሀገር፣ ስዊድን ሀገር፣ ቤልጅየም፣ ኖርዌይ እንደዚህ ልከናል። አሁን ወደ አፍሪካ ሀገሮችም ለምሳሌ ጎረቤት ሀገር ኬንያም እንደዚህ እየሞከርን ነው። ደስ ብሎን እንልካለን እና በዛ አይነት ይዳረሳል ብለን ተስፋ እናደርጋለን። ሌላው ደግሞ ከዚህ የወረቀት ህትመቱ ሌላ መጽሐፉ ዌብሳይት ላይ ተጭኖ ይገኛል። ከዛ ዌብሳይት ላይ ማየት፣ ማንበብ፣ የመረጡትን መጎብኘት፣ እንደገና ደግሞ መጨመርም ተጨማሪ ይሄ ወይም ስህተት አለ እዚህ ጋር የሚል አስተያየት በዛም በኩል እንቀበላለን። እዚህ ደግሞ ፊት ለፊት ግንባር ለግንባር አስተያየቶች የምንቀበልባቸው አንዳንድ ዝግጅቶች አሉ። ለምሳሌ አሁን ይኸውና ከአንተ ጋር የምናደርገው የሬዲዮ ውይይት ራሱ የስርጭቱ አንድ አካል ነው። ምናልባትም በዚህ ስርጭት አንተ ወንድማችን በምታካሄደው ስርጭት መልስ ሊመጣ ይችላል። ልክ እንደዚሁ ያ መልስ ደግሞ በቀጥታ በአንተ በኩልም ባይሆን ወይም በአንተ ሬዲዮ ፕሮግራም ባይሆን በዌብሳይቱ በኩል ሊመጣ ይችላል። እንደገና ሌላ ለምሳሌ ነገረ መጽሐፍት የሚል ፕሮግራም ተዘጋጅቶ ነበር ያለፈው ቅዳሜ። ወደ 70 ሰው ያህል የሰማዕታቱ ቤተሰቦች ጭምር የተካፈሉበት በጣም ጥሩ ውይይት የተደረገበት ከ3 ሰዓት ተኩል በላይ የተደረገ ውይይት የተካሄደበትና መጽሐፉንም እዛው ላይ የተሸጠበት ሁኔታ ነበረ። እና በተያያዥ ልክ አሁን የአንተ ፕሮግራም እንደቀረበን እንደዚህ አይነት የሚቀርቡን የሚጠይቁን ይኖራሉ። በቀደም ቅዳሜ ዕለት እንዳየነው ቤተሰቦቹ እንድናገግም አደረገን። ይሄ ለ46-47 ዓመት ይዘነው የነበረው ቁስል ልጆቻችን ይዘውት የነበረው ይህንን በመነጋገር የነኝህን ሰዎች ታሪክ ተጽፎ በማየታችን በማንበባችን በዚህ ላይ ውይይት በመደረጉ አገግመናል ብለው ስሜታቸውን የሚገልጸውልናል።
የመላው ኢትዮጵያ ሶሻሊስት ንቅናቄ መኢሶን ሰማዕታት መጽሐፍ አዘጋጆች ቡድን አባላት ዶክተር የራስ ወርቅ አድማሴና አቶ አበራ የማናብ ስለ ቃለ ምልልሱ እናመሰግናለን።
እኛም ማንተን ስለተጋጨው እናመሰግናለን።
እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።